ዶክተር አቤል ለሐኪሙን የጠይቁ ፕሮግራማችን ሙያዊ ማብራሪያ ለመስጠት ሲቀርቡ የመጀመሪያው ነው። ይሁን እንጂ ደጋግሞ የሚነሱ ሙያውን የሚመለከቱ በርካታ ጥያቄዎች ባሉበት የሙያ ዘርፎ ወደፊትም እንዲሁ ብቅ እንደሚሉ ተስፋ አድርጋለሁ። ለመገኘቱ አመሰግናለሁ። ብዙ የምናውቀው ስለሚመስለን ነገር ግን የተዛቡ መረጃዎች ወይም ብዙ አለመረዳት የሚንጸባረቅበት አሁን ቁጥሩ የበዛ ሰው እየተጋለጠበት ወይም እየተጠቃበት ስለሚገኝ በዓለም ዙሪያ ቁጥራቸው 22 ሚሊዮን የሚጠጋ ሰዎች፣ በዩናይትድ ስቴትስ ደግሞ 1.2 ሚሊዮን ሰዎች በየአመቱ ተጋልጠው የሚገኙበት የህመም አይነት ነው የምንነጋገረው፣ የስኳር በሽታ። በኢትዮጵያም ያለው ሁኔታ ለህመምና ለህልፈት ከሚዳረጉ በሽታ አይነቶች አንዱ መሆኑን ጥናቶች ይጠቁማሉ። ለመሆኑ ይሄ በልማድ የስኳር በሽታ የምንለው የህመም አይነት ምንድን ነው?
ባጭሩ ስኳር በሽታ ሰውነታችን ስኳርን መጠቀም አለመቻል ነው። ስኳርን በአግባቡ መጠቀም አለመቻል በደንብ ለመረዳት እያንዳንዱ የሰውነታችን ክፍል በተለይም ደግሞ የጡንቻ ሴሎች፣ የፋት ሴሎች እና የጉበት ሴሎች ስኳርን የመቀበል በኢንሱሊን ምክንያት ስኳርን የመቀበል እና ከደሙ የማውጣት ሂደት ነው ያለው በሰውነታችን። የዛ ሴል ማድረግ ነው የስኳር በሽታ ማለት። እንግዲህ ምክንያቱ አንዳንዴ ኢንሱሊን ጨርሶ አለመኖር ሊሆን ይችላል። ከሰውነታችን ታይፕ ዋን የምንለው ማለት ነው። እሱ በብዛት በትንንሽ ልጆች ላይ ወይም ደግሞ በአዶለሰንት የምንላቸው በአዋቂና በልጅ መካከል ያለው ላይ የሚታይ ነው። ሆኖም የትኛውም እድሜ ላይ ሊታይ ይችላል። በአርባም አካባቢ እናያለን። አሁን ደግሞ ዳያግኖሲሱ በደንብ እየጠራ ሲመጣ ከ50 ከ60 ዓመት በላይ ያሉ ሰዎች ላይ እናየዋለን። ግን በብዛት መጀመሪያ ከእድሜ አካባቢ ነው የሚታየው። ታይፕ ቱ የምንለውና ዋናው ትልቁ የስኳር በሽታ ኢንሱሊኑ በበቂ ሁኔታ አለመኖር ወይም ደግሞ አለመስራት ነው። ኢንሱሊን ሬዚስታንስ ዳያቤቲስን በደንብ ለመረዳት ኢንሱሊን ሬዚስታንስን መረዳት ያስፈልጋል። ኢንሱሊን ሬዚስታንስ ምንድን ነው? እያንዳንዱ ሴል ግሉኮስን ይቀበላል። ግሉኮስ ወደዛ ሴል እንዲገባ ኢንሱሊን በሩን መክፈት አለበት። የዛ በር አለመከፈት ነው፣ አለመቻል ነው። ያ ነው እንግዲህ ታይፕ ቱ ዳያቤቲስ ተብሎ የሚጠራው ማለት ነው። እና ያ ብዙ ምክንያቶች አሉት። ይሄ አንዱ ትልቁ የዳያቤቲስ አይነት ነው። አንዳንዴ ደግሞ በእርግዝና ጊዜ ደምናየው ጀስቴሽናል ዳያቤቲስ የምንለው የዳያቤቲስ አይነት አለ። እነዚህ ናቸው እንግዲህ ዳያቤቲስ በጥቅል የምንለው። ዳያቤቲስ ካልታከመና ካልተቆጣጠር ነው በጣም አደጋ ያስከትላል።
መልካም ዶክተር አቤል፣ እንደሚታወቀው አብዛኛው የበሽታ አይነቶች በተለይ የሚያጠቁት የሰውነት ክፍል አለ። የሆድ እቃ፣ የሳምባ፣ የኩላሊት፣ የልብ ወይም የአእምሮ እንደምንለው አይነት። ለመሆኑ የስኳር በሽታ የትኛውን የሰውነት ክፍል በተለይ የሚያጠቃ የህመም አይነት ነው? መንስኤና መለያ ጠባዮችንም ጨምረው ቢያስረዱን።
ምን አይነት የትኛውን የሰውነት ክፍል ነው ቢጎዳው የጠየቀኝ መሰረታዊ ጥያቄ፣ ከላይ ከአእምሮ ጀምሮ እስከ ግርስ ድረስ ያለ ሰውነትን ያካትት በሚችል መንገድ ብዙ አይነት ኮምፕሊኬሽኖች አሉት በሽታ ነው።
ቀደም ባለው ማብራሪያዎች ጨረፍ ያደረጉትን አንድ ነጥብ ገፋ አድርገን ብንመለከት ዘለቄታ ያላቸው ጉዳቶች፣ ይህ በሽታ የሚያስከትላቸው ውስብስብ ፈተናዎችስ ምንድን ናቸው? የስኳር በሽታ ማንንስ በተለይ ያጠቃል?
የስኳር በሽታ ካለመቆጣጠር ጋር የተያያዘ ነው። በአብዛኛው ለረዥም ጊዜ የሚቆይ የስኳር በሽታ ብዙ አይነት ክሮኒክ ኮምፕሊኬሽን የምንላቸው እዚ አይነት ምልክቶች ይኖሯታል። በብዛት የሚታወቁት ኮምፕሊኬሽኖች እና እኛ የምንከታተላቸው አስቀድመን ልንከላከላቸው የምንፈልጋቸው አይነት ኮምፕሊኬሽኖች አሉ። እነሱ ዋናዎቹን ለመጥቀስ ከአይን ጋር የተያያዘ ኮምፕሊኬሽን አለ። ኮመንሊ ምንድን ነው የምንለው? ሬቲኖፓቲ ነው የምንለው። ሬቲኖፓቲ ማለት ሬቲና ላይ ካሉ አይን የደም ስሮች ጋር የተያያዘ ኮምፕሊኬሽን ነው። እይታን እስከ መጋረድ ሊያስከትል የሚችል ኮምፕሊኬሽን ነው። ይሄ አንዱና ትልቁ ኮምፕሊኬሽን ነው። ሁለተኛው ትልቁ ኮምፕሊኬሽን አሁን በጣም ሀገራችን ላይ እዚህም ሀገር ቢሆን ትልቁ መሰረታዊ ኮምፕሊኬሽን የምንለው የኩላሊት አለመስራት ወይም መጎዳትን ነው። እስከ ስራ ማቆም ድረስ የሚደርስ ማለት ነው። ይህን ሁለተኛውና ሜጀር የምንለው የዳያቤቲስ ኮምፕሊኬሽን ነው። ሶስተኛውና ዋናው አብዛኛውን ሰው የምናጣበት ምክንያት ከዳያቤቲስ ጋር ሆነ ከሌሎች ተዛማች ደም ብዛት እንደ ኮሌስትሮል ችግሮች ጋር የተዛመደም ቢሆን የልብ በሽታና ስትሮክ ከዳያቤቲስ ጋር አጥብቆ የተያያዘ ነው። ዳያቤቲስ አንደኛው ትልቁ ሪስክ ፋክተር ነው ለሀርት አታክና ለስትሮክ፣ እንዲሁም ዋናውም ሊባል ይችላል። ከሀርት አታክ፣ ስትሮክ፣ እይታን መጋረድ እንዳልኩት፣ የኩላሊት መድከም እና ኢንፌክሽኖችን መቆጣጠር አለመቻል። ሰውነታችን ትንንሽ ኢንፌክሽኖችን መቆጣጠር ይችላሉ፣ የራሱ የሆነ መንገድ አለው የሚቆጣጠርበት። የዛ መድከም እዚህም እዛም ኢንፌክሽኖች መበርታት በቀላሉ ሊድሉ የሚችሉ ከሆኑ ኢንፌክሽኖች አለመዳን ከትናንሽ የነርቭ ሴሎች ጋር የተያያዘ ጉዳት ስፔሻሊ በእግሮችና በእጆች ጫፍ ላይ የሚታይ ከዛ ጋር ተያይዞ የሚመጡ ስሜትን ከማጣትና ከኢንፌክሽን ጋር በመገናኘት የሚመጡ ጉዳቶች አምፑቴሽንን ጨምሮ ሊምብ ሎስ የምንለው ማለት ነው።
እንዲቆረጥ ድረስ
አዎ፣ እንደዛ አይነት ጉዳቶች ሊኖሩት ይችላሉ። እና በጣም ብዙ አይነት ነው ጉዳቱ። እነዚህን ጉዳቶች ግን መከላከል ይቻላል።
እነኚህ ጉዳቶች ስር በሰደደ በሽታ ውስጥ ተከስተው የሚገኙ ነገር ግን ሊከላከሏቸው የሚቻሉ መሆናቸውን ነው ያስረዱት። እስኪ አሁን ደግሞ መከላከያና ሕክምናውን ወደሚመለከቱ ጭብጦች እንላለን። የስኳር በሽታ ሙሉ በሙሉ ይዳናል ወይ? ሕክምናውስ ምንድን ነው?
ይሄ በጣም ቆንጆ ጥያቄ ነው። ምክንያቱም ኢቮልቭ እያደረገ ያለ ጥያቄ ነው። እየተቀየረ እየተሻሻለ ያለ ማለት ነው። ድሮ እናስበውና አሁን እናስበው ፈጽሞ ይለያያል። የስኳር በሽታ በተለይ በመጀመሪያዎቹ አካባቢ መቀልበስ ይቻላል። ምክንያቱን ማወቅ ነው። አሁን መጀመሪያ ላይ ቅድም ስገልጽ ኢንሱሊን ሬዚስታንስ አንደርስታንድ ማድረግ በጣም መሰረታዊ ነው። በተለይ ለታይፕ 2 ዳያቤቲስ እንግዲህ አሁን እያወራን ያለ ነው ስለ ታይፕ 2 ዳያቤቲስ ነው። ታይፕ 1 ዳያቤቲስ የኢንሱሊን አለመኖር ነው። እሱ ደግሞ ሕክምናው ኢንሱሊን መስጠት ነው። ከዛ ውጭ ሕክምና የለውም። አንዳንድ ሙከራዎች አሉ ሌላ አይነት ሕክምና ለማድረግ ግን የተረጋጉ አይደሉም ገና። ስለዚህ አይድንም ታይፕ 1 ዳያቤቲስ እስካሁን በምናውቀው። ታይፕ 2 ዳያቤቲስ ግን ሊቀለበስ ይችላል። ምክንያቱም ኢንሱሊን ሬዚስታንስን መቀልበስ ከቻለ ሊቀለበስ ይችላል። በተለይ በመጀመሪያዎቹ አመታት ዳያቤቲሱ ከጠነከረ በኋላ ረዥም ጊዜ ከወሰደ በኋላ ኢንሱሊን ሬዚስታንሱን በጣም እየተጓተተ ከሆነ በኋላ ግን መቆጣጠር ይቻላል። ሰውነታችን ውስጥ ያለውን ግሉኮስ ማረጋጋት በመድኃኒቶች ላይፍስታይል ቼንጅ በምንለው ህይወታችንን በመቀየር አበላላችንን በመቀየር የሰውነት እንቅስቃሴያችንን በመቀየር መቆጣጠር ይቻላል። እና ጥያቄው ዳያቤቲስን ማዳን ይቻላል ወይ ከሆነ አዎም አይም ነው መልሱ። ምክንያቱም በመጀመሪያው ገና በትኩሱ ማለት ነው መቀልበስ ይቻላል።
መልካም፣ ይሄ ተስፋ የሚፈነጥቅ ዜና ጭምር ነው። ዶክተር አቤል ተካ የውስጥ ደዌና የኢንዶክሪኖሎጂ ልዩ ሐኪም ይበልጡን በሽታውን በመከላከልና ከተከሰተም በኋላ በሽታው እንዳይባባስና ወደ ከፋ ሁኔታ እንዳያመራ ሊወሰዱ በሚችሉ እርምጃዎች ዙሪያ ለደረሱን ጥያቄዎች የሚሰጡን ምላሽ ጨምሮ በሌላ ፕሮግራም መልሰን እናገኘታለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።